amiga y yo verla.
Go, go, Bambino C.O.A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀምሯል። ሀብታሙ ዝዩም አብሬያችሁ አመሻለሁ።
እንግዳ
ስለያጀባቸውን ሙዚቃዎችና የመድረክ ትርኢቶች የተመለከቱ ወጣቱን የባህላዊ መሳሪያ ተጫዋች ጣሰው ወንድምን ለመርሳት ይቸግራቸዋል። የመድረክ ላይ በቃቱ ከአምስት አጥቅ ሸምበቆ ዘመናትን ከተሻገረው ዋሽን የሚቀዳ ላይመስል ይችላል። ስለዚህም ነው ከሳላላቅ ኢትዮጵያዊ ሙዚቃ ሰዎች ጋር ለመስራት እድሉን ያገኘው። ከሀብቱ ንጋቱ አንሙቴና ከዮሐንስ አፈወርቅ ቀጥሎ ዋሽንት የጣሰው ርስት ነው መባሉ። ሁሉም ስኬት የራሱ የቀደመ የትግል ታሪክ አለው። ከጣሰው ወንድም ጋር የምንዘክረው እሱን ይሆናል። ከዋሽንት ጋር ትውውቅ።
ገጠር ነው ያደኩት። ጠረኛ ነበርኩ ልጅ ያለው። በረኝነት ዘመን ነው እንግዲህ የጀመርኩት። የገጠር ልጅ በ8 9 10 አመት አካባቢ ረኛ ሆነ። ከዛ በኋላ ግን አጋጣሚ ሆኖ ነው ወደ እኔ ነበርኩበት የተደኩበት አካባቢ ትምህርት ቤት ተከፈተና ወደ ትምህርት ገባሁ። ከዛ እስከ 10ኛ ክፍል ተማርኩኝ። ከዛ አንዳንድ ነገሮች ተጨማሪ አጫጭር ሙያዎች ተማርኩ። ከዛ በኋላ ነው እንግዲህ ወደ መድረክና ሙዚቃ ሙያ ሆኖ እንደሚያበላም ወይም ደግሞ እንደምትኖርበት መድረክ ኖሮ ከሰው ጋር እንደምትገናኝ ያወቅሁት ከዛ በኋላ ነው ማለት ነው።
ዘመናዊነት በሚጫነው የኢትዮጵያ ሙዚቃ ውስጥ የራስን አሻራ ለማስቀመጥ ምን ያክል ተፈትነሃል?
ይሄ እንግዲህ የኔ ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ ያሉ ሙዚቀኞችን ችግር ነው። የገበያውም ኢንዱስትሪ የራሱ ያመለካከቱን ጉዳይ በጣም ትልቅ ችግር አለ። ለምሳሌ ሞተር የሚባለውን ባንድ ከጓደኞች ጋር ካቋቋምኩ በኋላ ባህላዊ ሙዚቃ ተጫዋቾች ምን ላይ ናቸው? ህዝቡስ እንዴት ይመለከታቸዋል? እንዴት ይቀበላቸዋል? እንግዲህ እናስብ እንዳልከው የኢትዮጵያ ዘመናዊነት አመጣጡን በንጉሱ ዘመን ከአርመን የሙዚቀኞች የእኛን ዘመናዊ ሙዚቀኞችን ሰልፍ አሰርተው የባንድ ሲስተም ከሰሩ በኋላ በራሱ በባንዱ ብዙ ድምፃውያን እኛ የምናውቃቸው በጣም ታዋቂ የሚባሉት ሁሉም ማለት ይቻላል በዛ ፎርም ነው። የሸክላ ዘመን፣ የካሴት ዘመን፣ ከዛ ደግሞ የሲዲ ዘመን ድረስ በሙሉ ባህል የመሰራት እድሉ አልነበረም። እኛ የምንወደው እኔ በጣም ወደው ገፋንበት እንደ ባንድም እንደ ግለሰብ ስንገፋበት በጣም ጥያቄዎች ይመጡ ነበር። ጥሩ አርገኞች ሲጀምር ዋሽንግተን እንዴት እንደዚህ ይችላል፣ ማሲንቆ እንዴት እንደዚህ ይችላል የሚባሉ ጥያቄዎች ይመጡ ጀመር። ከህዝብ እንዴት አይጫወትም ደግሞ እኛ ጥሩልህ ሆነንና ሰፋር ግን እንግዲህ የምንወደውን ነው እየኖርን ያለ ነው። ሰሙን ለመቀየር ሆን ብለን ነው ማለትም ትንሽ ይከብዳል። በእርግጥ ግን ሙያውን ቢከበር እንፈልጋለን። ዋሽንግተን በሚያስንቅ ወይም ደግሞ የባህል ኢንዱስትሪን በሚያስንቅ መንገድ አለመሄድ እነዚህ አይነት መስዋዕትነቶች አሉ። በግልም ደግሞ መጋፈጥ እርስ በራሳችን ይሄ ነገር መቆም መውጣት አለበት ተብሎ በክርክርም በመመካከር እንግዲህ ይህን እያደረግን ያለ ነው እና ደስተኛ ነኝ ስለምኖርበት በዚህ ስራ። በትልቅ መስዋዕትነት ግን የከፈልኩ አይመስለኝም።
ጣሰው ሞሰብ የተሰኘ ባህላዊ የሙዚቃ ቡድን አቋቁማችሁ ከአጋሮች ጋር እየተንቀሳቀሳችሁ ትገኛላችሁ። በቅርቡ ኃይለ ጊዜ የተሰኘ የሙዚቃ አልበም እንዳወጣችሁ ተሰምቷል። የኃይለ ጊዜ አልበምን ይዘትና በምን ሁኔታ እንደተዘጋጀ እስቲ አውጋን።
ኃይለ ጊዜ እንግዲህ በአንዱ በተለያዩ መድረኮች የምንሞክራቸውን ኤክስፐሪመንታል ነገር የሆኑትን ከጥግ እንጠቀም መሳሪያዎችን በሚል ሂሳብ የተሰራ አልበም ነው። ሀሳብ ላይ ነው ያተኮረው ከርዕሶቹ ጀምሮ መሸጥ አርጎ የሚጀምርናቸውን ሙዚቃ ወደ ሐሳብ ቀይረ ነው በመሳሪያው ለመግለጽ ወይም ደግሞ አዲስ ከዚህ በፊት ተነበሩ የኢንስትሩመንት አልበሞች በእርግጠኝነት ከኛ ራስ ተሞና የሚባል ነበር ከዛ የተለየ ዓለም ውስጥ ምግባ በሚል የተሰራ አልበም ነው ለምሳሌ የደመና ልጅ የሚባል ሙዚቃ አለ የደመና ልጆች ውሃ ናቸው ወንዝ ናቸው ዝናብ ነው ልንል እንችላለን ግን በማሲንቆ ወይም በዋሽንት የዛን የደመና ልጆችን ድባብ የመፍጠር አይነት ትግል ነው ሁሉም መሳሪያዎቻችን ላይ ሁሉም ሙዚቃዎች ላይ የሞከር ነው በጣም የምንወደው አልበማችን ነው ማለት ትችላለህ አንድ ነገር ከፋር ግን በመሳት የሞከርንበት አልበም ነው አቀራረጹም ትንሽ ለየት ይላል በስቱዲዮ ሳይሆን እንደ መድረክ ተጫውተን የተቀረጸ ነው ትክክለኛ መንፈሱን ለማግኘት
በባህላዊ መሳሪያዎች የተቀናባበሩ ሙዚቃዎች በተለያዩ ስፍራዎች ሲደመጡ እናያለን በተለይ ረብሻ በማይሹ ስፍራዎች ይሰማሉ ጥሞናን በሚሹ ሰዎች ዘንድ ይወደዳሉ በአድማጮች ዘንድ ያላቸው ተቀባይነት ምን ያክል ነው ለመሰል ስራዎች ገበያውስ ምን ያክል እየደራ ነው
ይህኛው ጥያቄ እንደ ባንድ እንደ ቀደም መጀመሪያ ላይ እንዳወራሁትም መልስ ይሁን ይመስለኛል ህዝቡ ዘንድ አመለካከቱ ይካደለም ብለናል ግን የኛ መልስ ምንድነው የመስጠት ችግር ነበር ማለት ነው ወይ ሙዚቀኛው ታግሎ ኢንዱስትሪ አላስተካከለም ወይም አልፈጠም ነው የሚመጣልን መልስ ይሄንን እንግዲህ በጣም ይገራሩ አድማጮች አሉ በጣም ያከብሩታ ደግሞ በውስጥ ስላገኘን ማለት ነው እና በጣም ይገርም ምላሽ ነው የሚሰጠን ብዙ ሰዎች ይደውሉልናል አሁን ፌስቡክ ላይ ምንም ላይ አድራሻችን ዩቲዩብ ቻናል አለን ሞሶብ ካልቸራል ባንድ የሚባል እዛ ላይ ያዩት እየሰሙ ካሁን የሚደውሉልን ሰዎች ወይም ያወሩ ሰዎች በጣም ጥሩ በጣም ወደውት በጣም ጥሩ ምላሽ ነው እስካሁን እየገጠመን ያለ ግን እንደወጣ ኮሮና ስለገባ ብዙ ተደራሽ አላረግንም ያሰብናቸው ማስታወቂያ ፕሮጀክቶችም ተቋርጠዋልና አልበሙን ለማስታወቅ ያሰብናቸው ነገሮች ከዛ ውጭ የሰሙት ግን የደረሳቸው ሰዎች በጣም ገንቢና ተለቅ ያለ ጥሩ ጥሩ አስተያየቶች ሰጥተውናል
ከወጣቱ ባህላዊ የሙዚቃ ተጫዋችና ድምጻዊ ጣሰው ወንድም ጋር የጀመርነው ጨዋታ ካፍታ ቆይታ በኋላ ይቀጥላል። የቅዳሜ ምሽት የጋቢና መዝናኛ ነው በማዳመጥ ላይ የምትገኙት። ከባህላዊ ሙዚቃ ተጫዋቹና ድምጻዊው ጣሰው ወንድም ጋር የጀመርነው ጨዋታ ይቀጥላል። እኔም በታደምኩባቸው አንድ ሁለት መድረኮች ላይ ቀደመ ዝግጅት ሳይኖርህ በፍጥነት ሙዚቃ ትሰራለህ። ከውጭ ሀገር ከመጡ ባለሙያዎች ጋር እዛው መድረኩ ላይ እየተናበብክ ተመልካቾችን ታዝናናለህ። ድንገት የሙዚቃ ይስብሃል ወይንስ ደግሞ ታስቦበት ታቀዶበት የሚሰራው ሙዚቃ ልብን ይሰርቀዋል?
ድንገት የድባብ በጣም ይስበኛል። ለኔ እንደውም ሚኒ ፓወር እሱ ላይ ይበዛል። ለምሳሌ ጥናት ሙዚቃ መድረክ ላይ እስከምንቀርብ ድረስ ራሱ ጥናት ብዙ ላይ ያብልኝ ይችላል። መድረክ ላይ ሲሆን ግን ሊመጣ ፓወር አለኝ ያላቆም እሱንና አንድ እሱ ነው። ሁለት ደግሞ የኢንስትሩመንት ጃዝ ብትለው ይችላል። የመድረኩ ድባብ የፈጠረውን ንቁ ሆነህ ተመስጠህ እዛ ውስጥ ስትገባ ይፈጠር ነገር ይመስለኛል። እና እውነት ግን ነው ጃዝ አካባቢ ብዙ ጥሩ ጃዝ ተጫዋቾች ከባህል ከሌላ ሀገር ሙዚቀኞች ጋር ብዙ ጊዜ ተጫዋች ያውቃለሁ። ብዙ መድረኮች ሌላ ተሰጥኦ ይሁን አላውቅም፣ ግን በስኬት ነው የማጠናቅቀው። በመድረክ ላይ እዛው ላይ ተዋውቀን ከሌላ ሀገር ሙዚቀኞች ጋር እስኪገርማቸው ድረስም ተጫዋች ያውቃለሁ። እና ሌሎቹም እንደዚሁ ናቸው።
ጣሰው ከዋሽንት ተጫዋችነቱ በተጨማሪ በድምጽም ታንጎራጉራለህ። ድምጻዊው ጣሰው ምን ደረጃ ላይ ይገኛል?
ሞካክራለሁ አሁንም ቢሆን ምን ብሎ በማንጎራጎር ደረጃ ጓንድ በቅርቡ የምናወጣው ሙዚቃ አለ አልሰሞኑን የሚያልቅ ይመስለኛል። ትዝታን በራሳችን እንድትሰተናል ዜማውንም ትንሽ ለወጥ አድርገን ሀሳቡ ግን ትዝታ ቆንጆ ትዝታ ዘፈን ሰርቻለሁ። ከዚህ በፊት እረኛው መለኛው የሚባል አልበም ነበረኝ በ2006 ያወጣሁት። ገጠር አካባቢ ብዙ ተደምጧል። እዚህ ግን አዲስ አበባ ብዙ አልነበረም። በደንብ ግን መስራት እፈልጋለሁ። እና ደግሞ ፈሪ ትሆናለህ መሰለኝ በደንብ ሙዚቃው ላይ ስገባ የመሳሪያው ጋር ተጫዋቾች ጎበዝ ጎበዝ ሰዎች ጋር ስትውል እንደው ከመሬት ተነስተህ ካልዘፈንኩ ስትል ፈሪ ሆኛለሁ ማለት እችላለሁ። ግን በተቻለኝ መጠን አንጎራጉራለሁ። ኃይለ ጊዜ አልበማችን ላይም አንድ ሁለት ሶስት ቦታዎች ላይ አንጎራጉር ያለው ግን እሱ ጃዚን ጉርጉሮ ማለት ይቻላል። እንደዛ አይነት ላይ ያተኩራል። ወጣ ወጣ ስለስተ ወጭ መጥቷል ተቸግር ያለው
ከበርካታ ገጣሚያን የሙዚቃ ሰዎች ጋር ኢትዮጵያ ውስጥም ከኢትዮጵያ ውጭም ሰርተሃል። ከማስረሳቸው ገጠመኞች አንድ ሁለቱን ንገረን። ከእኔ በመቀጠል ከማን ጋርስ መስራት አስቸጋሪ ነው ላንተ?
አይ ከአንተ ጋር ተቸግርኩም። ከአንተ ጋር ጥሩ ጊዜ ነበረ። ራስ ሆቴል የፖቲያዝ ላይ ለመጀመሪያ ጊዜ መድረክ ላይ የቆምኩ ጊዜ በጣም በህይወት ያረሳውም እና ተጫወትኩኝ። ጆርጋ መስፍን ነበር ያበዘኝ። አላጠናሁም፣ ቅድም እንዳልከው በፍጹም አላጠናሁም ሙዚቃውን። ብቻ ኪዩ ተነገረኝ፣ ገባሁ፣ ተጫወትን። ሰው ያ ሁሉ ሲያጨበጭ ለእኔ ሁላ አልመሰለኝም። አንደኛ እንደዚህ አይነት ጭብጨባ ገጥሞ የሚያውቅም ነበረ እና ጆርጋ መስፍን ተነስቶ አቀፈኝ። በሱ የሙዚቃ እውቀት ምናምን እንደዛ ተነስቶ አቅፎ ከዛ በኋላ ነው እንግዲህ ፓወር ሆኖኝ ብዙ ነገሮችን ይሰራ እና እሱን መድረክ አልረሳውም። በጣም ምርጥ መድረክ ነበረ። የጆርጋ ሲያቅፈኝ ጥሩ ሙዚቃ እንዳጋባብኝ ነው የማውቀው።
ስለ መጪ ዘመን እቅዶች እናውራ። ለወደፊቱ በምን ሁኔታ ነው አንተን የምናገኝህ?
የኢትዮጵያ ባህል ሙዚቃዎች አልበምም ላይ፣ ሲንግልም ላይ፣ ማስታወቂያም ላይ፣ ሁሉም ላይ ገብተው ሰፊ የባህል ሙዚቃ ስላለን እሱ በደንብ ህዝብ ዘንዳ ቀርቦ ገብቶ ህዝቡ እንዲያጣጥመው እና በደንብ ከዘመናዊ መሳሪያ ወይም ደግሞ ከዘመናዊ ሲስተም ባልተናነሰ መንገድ እንዲጠቀመው ትልቁ ህልማችን ነበረ። ከሰፊን አውርተን ለዚህ ይረዳናል ያልነው ነገር ሁሉ እያደረግን ነው። አንደኛው ትልቁ እሱ ነው። ሁለተኛው ጥሩ ሙዚቃ መስራት ነው። እንደ ግልም እንደ ባንድም የምናወራው ገና ተለኩ ሰፊ የሙዚቃ ስልቶች አሉ። እነሱን እኛም የምንዝናናባቸዋለን። ለተቀረው ዓለምን ለማስተዋወቅ ነው እንግዲህ እቅዳችን።
ድምጻዊውንና የባህላዊ መሳሪያ ተጫዋቹን ጣሰው ወንድምን በእጅጉ አመሰግናለሁ። መዝናኛ በሰሜን አሜሪካ እየታተመ የሚሰራጭ በባህል ንግድና ማህበራዊ ጉዳዮች ላይ ያተኮረ መጽሔት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው መጽሔት የኢትዮጵያውያንን ባህልና አኗኗር ከመዘከር ባለፈ እርስ በርስ እንዲቀራረቡ ድልድይ መሆን ህልም እንዳለው ከመስራቾቹ ሰምተናል። ስለ መዝናኛ መጽሔት የበለጠ ለማወቅ ከመስራቾቹ መካከል አንዱን ጋብዣለሁ።
ሙሉ ስሜ ዳንኤል ገብረማርያም እባላለሁ። ይህንን መዝናኛ የሚለውን መጽሔት ለሶስት ነው የምናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ለገሰና አርቲስት በደ ማርያም አመተ ይባላሉ። ሌሎች ከኔ ጋር የሚሰሩት ሁለቱ ሰዎች ከአዘጋጆቹ መካከል እኔ አንዱ ነኝ ማለት ነው።
እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታልና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው መዝናኛ። መዝናኛን ለመጀመር ያነሳሳችሁ ምክንያት ምንድን ነው የሚለውን እስቲ አጠር አድርገን ገረን።
መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን በዚህ በዲኤምቪ አካባቢ ይኖራሉ። ከ300 ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያንና በኢትዮጵያውያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያንና ትውልድ ኢትዮጵያውያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያውያንና ትውልድ ኢትዮጵያውያን እርስ በርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ ዓመት ይህን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ዲኤምቪ አካባቢ የነበረውን ፍላጎታችንም ከተለያዩ ከሎስ አንጀለስ፣ ከካሊፎርኒያ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያውያንም ድርጅታችንን በማስተዋወቅ ላይ ይገኛሉ። ይሄን ይመስላል። ይሄ ነገር ነው ዋናው መጽሔቱን እንድንጀምር ያነሳሳን ነገር።
መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች፣ የምትዳስሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው?
እንደምታውቀው እዚህ አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው። አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው ሌላውን ማህበረሰብ በማገልገል ላይ ይገኛሉ ስለማንቀርባቸው ማለት ነው። ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ ይህ ክፍተት ተዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖርብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አምድ አለን፣ ባህላችን የምናስተዋውቅበት አምድ አለን፣ የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው፣ ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን፣ በህግ ጉዳይ ላይ የሚያተኩር አምዶች አሉን ማለት ነው። እነዚህ ነገሮች የሚያደርጉ ቋሚ አምደኞችና ጸሐፊዎችን በማማከር ለምሳሌ በህግ ባለሙያዎችን፣ በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን፣ የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሔታችን ላይ ይወጣሉ። መጽሔታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍ ስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮችና ልምዶች ያሏቸውም ኢትዮጵያውያንና ትውልድ ኢትዮጵያውያን የምናስተዋውቅበት መድረክ ነው።
በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ?
አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይህንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን ዲዛይን የሚያደርግ ሰው፣ ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል። ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛውን ስራ የምንሰራው እንደ ሁለተኛ ስራ ስለሆነ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። የህትመት ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ እንትን በየቤቱ ለመላክ የፖስታ ገንዘብ ያስፈልጋል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንደርቁ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይሄን እነዚህን ጽሁፎችን ለተመልካቾቻችን ደግሞ ለአንባቢዎቻችን ማታቀርብ ከሆነ ሰዎቹ ያንን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው የሚያደርገው ማለት ነው። ፊዚካሊ መጽሔቱን እናትማለን፣ የመጽሔቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜይል እንልካለን ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሁፎችን እናቀርባለን፣ እንተርካቸዋለን፣ ዩቲዩብ ገጽ አለን ዩቲዩብ ገጻችን ላይ። ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች ይፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ፣ የተለያዩ የንግድ ተቋማት አሉ፣ ግለሰቦች። ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው።
በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሔቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮችን ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት?
እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸው። አሁን ህንዶችን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች አሏቸው ማለት ነው። በርከት ያሉ ማለት ነው። እና ሌሎቹም እኛ ብቻ ሳንሆን መብዛት አለበት ብዬ ነው የማስበው። ምክንያቱም ሀገራችንን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካን ሀገር ውስጥ የጤና የተለያዩ ኢንፎርሜሽኖችን ቤት ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይንም ደግሞ ግለሰቦች ወይንም ድርጅቶች ይህንን ዓላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ። ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ። ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዱ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ ዓመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ ነው የሄዱ። ግን ማህበረሰባችን አንድ ስትሮንግ ውጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንኦት ሊሰራበት ይገባል ብዬ አስባለሁ።
እጅግ በጣም አመሰግናለሁ ዳንኤል ገብረ ማርያም። መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዘጋጆች እንዲሁም መስራቾች መካከል አንዱ ነው። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኛም በጣም ነው የምናመሰግነው የእንግዳችሁ ስላደረጋችሁን በጣም አመሰግናለሁ።
አንድ ገጽ ዛሬ የምንገልጸው ማስታወሻ የተሰኘውን የዘነበ ውላን መጽሐፍ ነው። የጋሽ ስብሐት ገብረ እግዚአብሔርን የሕይወት ታሪክ በሰነደው በዚህ መጽሐፍ ላይ ያገኘነው አንድ ገጽ በዚህ ዘመን ከተደጋገሙብን ዜናዎች ጋር ይገጣጠማል፣ ከዓመታት በፊት ከመከናወኑ በቀር። የጋሽ ስብሐት ማስታወሻ ባለመትረጊሱ ይሰኛል። ደረጀና ሐና ሁልጊዜ አብረው ናቸው። ልብ አድርጉ፣ እና እኛን የሚጠብቁን እነሱ ናቸው። መኖሪያ ቤታችን ከከተማው ዳር ነው። በዚያን ጊዜ ዘነበ ወርቅ አካባቢ ነበር የምንኖረው። እንግዲህ ዘመኑን ስንመዝነው ጃንሆይ አርጅተዋል፣ መውደቃቸው አይቀርም እና ምንም ነገር አላስተካከሉም። እናውቃለን ደግሞ ሽኩቻ እንደሚኖር ይታወቃል። ስለዚህ ራሳችንን መጠበቅ ያሻናል የሚል ሐሳብ መጣ። ገበሬውም ሆነ በከተማው በተለያየ መልኩ መጥቶ የተከማቸ ስርዓት ለወረራ ወደ አዲስ አበባ ይገባል። በወቅቱ በደም መስከረም አለ። ስለዚህ ራስን መጠበቅ ያስፈልገናል አለ እና መትረየስ ይገዛ ተባለ። መትረየስ ከድሬዳዋ ነው ልናመጣ የምንችለው። ኮንትሮባንድ ከዚያ ነው የሚገኘው። እኔ ተመረጥኩኝ። ከድሬዳዋ መትረየስ ገዝቼ እንዳመጣ አሸኙኝ። ባቡር ጣቢያ ድረስ ተሸኘው። በባቡር ተሳፍሬ ድሬዳዋ ገባሁ። ሆቴል ያስኩ። ከተማው ውስጥ ተዘዋወርኩ። አወጣሁ አወረድኩና በጀብሎ ነጋዴ በኩል ሰው ለመተዋወቅ ወሰንኩኝ። ጠራሁ አንድ ትንሽ ልጅ። አይ ሲጋራ ሳይሆን ሌላ የሚገዛ ነገር ፈልጋለሁ፣ ሰው አገናኘኝ አልኩት። ሐሳቡ ገብቶታል። ሰተት አድርጎ ወሰደኝ። የወሰደኝ ሰውዬ ጋር ተዋወቅን። ስንጨዋወት ሁለታችንም የአድዋ ልጆች ሆን። እሺ አልኩና ስንገባበዝ የመጣሁበትን ጉዳይ ነገርኩት። በአጭር ሰዓት ተግባብስን ግልጽ ሆንኩለት። አንዳንድ ቀን ወዲያውኑ ኮከብህ ይገጥማል። መትረየስ መፈለጌን በግልጽ አወያየሁት። እሺ አለኝ። በጣም ስለተጣጣምን የምሸጥበት 900 ብር ነበረ። አንተን ግን ስለወደድኩህ በገዛውበት 700 ብር እሰጥሃለሁ አለኝ። በደስታ ተስማማሁ። ከዚያ ስናወራ የበለጠ አወቅኩት። ለጨዋታ ያክል እንዴት ነው ኑሮ በድሬዳዋ? አንተስ እንዴት ትኖራለህ አልኩት። ይኸውልህ የጭነት መኪና አለኝ። በሱ ለጦር ሰራዊት ቁስለኛ የሚያስፈልግ መድኃኒት ጭኜ እየነዳሁ ሰተት ብዬ ያሰብኩበት እገባለሁ። የማንኛውም ሰራዊት ቢሆን ይፈልገኛል። ሸጬለት እመለሳለሁ። አንድ ጊዜ ለኢትዮጵያ ሰራዊት ሸጬ ልመለስ ስል ተኩስ ተከፈተ። ገባሁ ወደ ቁልቁለት፣ ተደበቅኩ። ተኩሱ ቀጠለ። አልሸናነፍ እያሉ ሶስት ቀን እዚያ ቆየሁ። አይ አልኩና በራዲዮ ድረሱልኝ ብዬ ለሸሪኮቼ ተናገርኩ። ድረሱልኝ በሾፌር ነው የሚሄደው። ከማዶ ተተኮሰ። ሾፌሩ በጥይት ተመቶ ሞተ። ዞር አደረግኩና መንዳቴን ቀጠልኩ። የሚቀጥለው ጥይት አንተን ቢመታስ? ግልግል ነዋ። እውነቱን ነው፣ መዘነጡ አይደለም። ስራው ሁል ጊዜ የሚጫወተው ከአደጋ ጋር ነው። ግልግል ነዋ ሲል የምሩን ነበረ። ወደ እኔ ስንመለስ መትረየሱን የምረከብበትን ቦታ ነገረኝ። አዲስ አበባ ተመልሰህ ትሄዳለህ፣ መርካቶ እንዲህ እንዲህ ቦታ ትሄድና ሐጂ ገሌን በመደብራቸው ውስጥ ታገኛቸዋለህ። አሁን ስሙን ረሳሁት፣ እገሌን ላከኝ ትላቸዋለህ። መትረየስን እዚያ ትረከባለህ አለኝ። በጣም ገርሞኝ እንዴት ሆኖ አልኩ በመደነቅ። እስኪ ከዚህ እስከዚያ እንዴት እንደምታደርሱት ንገረኝ። ግልጽ ነው። ይኸውልህ ምድር ባቡር ውስጥ ያሉ ፖሊሶች ሁሉ የእኛ ደሞዝተኞች ናቸው። በመተላለፊያ ኬላዎች ላይ የሚገኙ ፖሊሶች ሁሉ ቃላይ ያደረግነውን ምልክት ያውቁታል። እሱን መፈተሽ የለባቸው። ያ ምልክት ከሌለበት ግን ይፈተሻል። የእኛ በእንዲህ መልኩ ሳይፈተሽ ሰተት ብሎ አዲስ አበባ ይገባል አለኝ። ልብ ወለድ የማነብ ነበር የመሰለኝ። ተሰነባበትን። አዲስ አበባ ደርሼ በተሰጠኝ ምልክት መሰረት መርካቶ መጣሁ። ሐጂን አገኘኋቸው። የወዳጃቸውን መልእክት መያዜን ስናገር ተቀብለው አስተናገዱኝ። ክፍያውን አጠናቅቄ መትረየሴን ተረክቤ ለላኩኝ ቤተሰቦቼ አስረከብኩኝ ይልሃል። መርሃ ግብሩን ካቀናበረው ኤልያስ አስማረ ጋር ሀብታሙ ስዩም የሰላም ምሽት ይሁንላችሁ እላለሁ። ደህና እደሩ።